The Voice of America.
ያልተፈቱ እንዲለቀቁ ጠበቆችና ቤተሰቦች እየጠየቁ ናቸው።
ኢሃደግ በመላ ሀገሪቱ የተፈጠረውን ቀውስ ለማርገብ ካለፈው ታህሳስ አጋማሽ አንስቶ ለ18 ቀናት የሥራ አስፈጻሚ ውይይት ካካሄደ በኋላ የፖለቲካ እስረኞችን ለመፍታት መወሰኑን በቀድሞው ጠቅላይ ሚኒስትርና መሪውም በነበሩት በአቶ ኃይለ ማርያም ደሳለኝ አማካኝነት ካሳወቀ 5 ወራት ተቆጥረዋል። የገዥውን ፓርቲና የመንግስቱን ውሳኔ ተከትሎ መግለጫ የሰጡት የቀድሞው ፌደራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ የማጣራት ሥራውን ጨርሰው እስረኞችን የመፍታቱን ሂደት በ2 ወራት ውስጥ እንደሚያጠናቅቁ ተናግረው ነበር። መንግስትም ሆነ ገዢው ፓርቲ ከዚህ ቀደም የህሊናና የፖለቲካ እስረኞች በሀገሪቱ እንደሌሉ በመግለጽ ሲያስተባብሉ የቆዩ ቢሆንም በእነዚህ ባለፉ 5 ወራት ጊዜ ውስጥ ታዋቂ ጋዜጠኞችንና ፖለቲከኞችን ጨምሮ በሺዎች የሚቆጠሩ እስረኞች በምህረት በይቅርታ ክሳቸውን በማቋረጥና በአመክሮ በሚል እየተለቀቁ ነው። ይህም ሆኖ ግን አሁንም ቁጥራቸው የበዛ እስረኞች እንዳልተፈቱ የእስረኛ ቤተሰቦችና ጠበቆቻቸው እየተናገሩ ነው። ጽዮን ግርማ ከእስር የመፈታት መብት ለሁሉም ሊሰጥ ይገባል በሚል ደንበኞቻቸውን ወክለው ለፍርድ ቤትና ለጠቅላይ አቃቤ ሕግ ማመልከቻ ያቀረቡ ጠበቆችና ካልተፈቱት እስረኞችም የጥቂቱን ቤተሰቦች አነጋግራ ተከታዩን ዘገባ አጠናቅራለች።
የኦነግ ወይም የግንቦት 7 አባል ናቸው በሚል የሽብር ክስ ቀርቦባቸው በእስር ላይ የሚገኙ ተከሳሾች ከሌሎቹ ተነጥለው ከእስር አለመፈታታቸው እንዳስከፋቸው ከእስረኛ ቤተሰቦች የተወሰኑት ለአሜሪካ ድምጽ ተናግረዋል። ቁጥራቸው በርከት ያለ በሽብር ወንጀል የተከሰሱ ደንበኞች ያሏቸው 4 ጠበቆች በበኩላቸው የኢትዮጵያ መንግስት የገባውን እስረኞችን የመፍታት ቃል እንዲያከብር ጠይቀዋል። በአንድ አይነት ክስና በተመሳሳይ የክስ መዝገብ የተከሰሱ እስረኞችን ህገ መንግስቱን ተከትሎ ከእስር እንዲለቃቸው ለጠቅላይ አቃቤ ሕግ ጽፈት ቤት አቤቱታ ማቅረባቸውንም ለአሜሪካ ድምጽ ገልጸዋል። አቤቱታቸውን ከሚያቀርቡ የእስረኛ ቤተሰቦች መካከል አንዷ ማስተዋል ግዛቸው በሽብር ወንጀል ተከሶ በእስር ላይ የሚገኘው ወጣት ዮናስ ጋሻው እህት ናት። ወንድሜ ነው የናቴ ልጅ አብረን ይሄድን ነበር ሳሪስ አካባቢ የታሰረው ትላለች። በታሳሰር 2008 ዓመተ ምህረት የታሰረበትን ሁኔታ ወደ ኋላ መለስ ብላ በማስታወስ በእስር ላይ ያለ በደረሰበት ድብደባና ማሰቃየት አንድ እግሩ መጎዳቱን ትናገራለች። በሁለት እግሮቹ ለመራመድ ስለማይችልም በብረት መራመጃ እየታገዘ እንደሚንቀሳቀስ ገልጻለች።
ለዛ ላይ ተማላ ምግብ አግኝ ሁሉ ለህክምና በዛ ላይ ተከልክሏል። ህክምና እንዳያገኝ እንኳን ማለት ነው። በዛ ላይ ሽሽና ለዚህ ብቻ እንኳን መንቀሳቀስ አይችልም እና ለማን አካል እንደሚችል መናገር እንደሚችል ራሱ የት መሄድ እንዳለበት ራ ገብቶኛል። ለማን አቤት እንደሚባል ማለት ነው። እኔ ምን በጣም እንዲህ ልንገርሽ፣ በዛ ላይ ገና የአንድ አመት ህፃን ልጅ ስቶ ነው የታሰረው። ሚስቱ ይረዳት የለም። በዛ ላይ በቤት ክራይ ነው የምትኖረው እና በቃ እኔም የሚገልጽ ተቀጥሬ ነው በዛም እያልኩ በየግል ድርጅቶች የሚኖረው እና በቃ ከአቅሜ በላይ ሆኖብኝ አሁን እስኪ ምግብ ማቅረብ እንኳን ይከብዳል። እና ምን በማያውቀው ጉዳይ ነው የተያዘ። እኔም ሳቀኝ አብሬ ነው የሚኖረው ሲመላለስ እንዲህ አይነት ሌላ ውስጥ ጋር ይች ልጅ አይደለም አብሬ እየተጓዝ ነው አሰነ የወሰዱ። ከዛ በኋላ ነው አካሉ እንደሆነ ስል አሁንም ያለበት ኪስ ፊቱ ስል ፊቱ እንዲህ የቆሳሰል እያዩትን እና ምንት ማግኘት አይችልም። ተከልክሏል። ከእግሩ አልፎ ከቅራንቺ አልፎ ፊቱ ላይ እንኳን የሚታየው ትንቁስ ላይ እና ለምን አቤት እንደሚባል ብቻ እንጃ። ብቻ ግራ ገብቶኛል።
መንግስት እስረኞችን እንደሚፈታ ከገለጸ በኋላ ወንድሟ ይፈታል ብላ በጉጉት ብትጠብቅም ሌሎች እስረኞች ሲፈቱ የእርሱ አለመፈታት ግራ እንዳጋባት ትገልጻለች።
ይፈታሉ ተብሎች ያው ስንዝዝራ ስባወጡም እኔ በጉጉት ሄድኩ። ስሄድ ግን እንደገና ወደ ጨለማ ቤት አዙራቸው እንዲያገኙ ምንም በጣ እንትን አልተፈቱ። እኔ እስካሁን ለባለፈው ከተፈቱት ጋር ነው ይፈታሉ ብዬ በጉጉት ስለሁ ምን ስመላለሴ ነበረ እና ምለምለው በቃ በህይወት ወንድሜ እንዲፈታል በህይወት እያለ ወጥቶ ሕክምና እንዲያገኝልኝ መድኃኒትን አገኝም አላገኝም በቃ በህይወት ከዛ ውስጥ ወጥቶ ሕክምና እንዲያገኝ ብቻ ነው የምንለምናቸው ማለት ነው። አሊያም ደግሞ የተሟላ ነገር ውስጥ ነው በህግ ውስጥ ተይዘሽ እኮ የተሟላ ነገር ማግኘቴ ሰብአዊ ነገር ነው። በቃ ትንሽ ሰብአዊ ነገር ልሰማቸው ይገባል። ግን እንደዛ ሆኖ ያዩት እንኳን እንዴ ክሊና አለማግኘት ማለት ከባድ ነው።
አቶ ሲያምር ጌቴ በእስር ላይ የሚገኘው መቶ አለቃ ማስረሻ ሰጤ ያክስት ልጅ እንደሆነ ገልጾልኛል። መንግስት በሽብር ወንጀል የተከሰሱ የፖለቲካ እስረኞችን መፍታት ሲጀምርና በመቶ አለቃ ማስረሻ ሰጤ መዝገብ የተከሰሱ ተከሳሾች ሲለቀቁ የእርሱ ዘመድም ከእስር ይፈታል የሚል ተስፋ እንደነበረው ይናገራል።
መቶ አለቃ ማስረሻ ሰጤ መጀመሪያ የተከሰሰበት ክስ የሽብር ክስ ነው እና 10 ዓመት ፍርደኛ ነው። ከሌሎች ጓደኞች ጋር በእሱ መዝገብ ውስጥ ባሉ 6 ተከሳሾች ውስጥ አንዱ የመጀመሪያው የሚጠራውም ስሙ የመጀመሪያው የክሱ መዝገብ የሚጠራው ምሱ ነው። በእነ መቶ አለቃ ማስረሻ ሰጤ ተብለው ማለት ነው። ስለዚህ የመጀመሪያው ክስ ሲነሳ እሱ ሁለተኛ ክስ ቃጠሎ የቅድም ቃጠሎ ስለነበረበት ተዘለለ። እሱና አንድ ጓደኛው የመቶ አለቃ ዳንኤል የሚባል ሁለቱም ተዘለሉ። ሁለቱም የቃጠሎ ክስ ስለነበረባቸው ማለት ነው። በኋላ ላይ የቃጠሎ ክስ ሲቋረጥ ግን የመጀመሪያው ክስ እንደተዘለለ ቀረና እስካሁን እስር ቤት ነው ያሉ። እንደውም ጭራሽ እንደ ፍርደኛ ከቂሊንጦ እስር ቤት ወደ ዝዋይ እስር ቤት ተዘዋውረው አሁን እዛ ነው ያለው። መቶ አለቃ ዳንኤል ቃሊቲ ነው ያለው፣ መቶ አለቃ ማስረሻ ሰጤ ደግሞ ቂሊንጦ ነው ያለው ማለት ነው።
ነገር ግን ደካማ እናትና አባቱን ጨምሮ ቤተሰቦቹ እንደጠበቁት ሳይፈታ ሲቀር ለሚመለከታቸው የመንግስት ባለስልጣናት በሙሉ አመልክተናል፣ እስካሁን ግን ምንም ምላሽ አላገኘንም ይላል።
እነሱ የሚሉ ወደ ተላከበት አቅጣጫ ሄደን እነሱ ያሉ ምንድን ነው እናንተ ኖርማሊ በኖርማል በአሁን መንግስት በጀመረው ይቅርታ አሁን መንግስት በጀመረው አቅጣጫ ሂዱና ለይቅርታ ቦርድ የይቅርታ ቦርዱ እንዲያይላችሁ ከፌዴራል ማረሚያ ቤቶች እነዚህ ሰዎች ይፈቱልን የሚል መልእክት አስተላልፉና እነሱ ደግሞ ወደ ይቅርታ ቦርድ ያስገቡና ይቅርታ ቦርዱ እዛ መንገድ ይሄድ ነው የሚሉት። ያ መንግስት የያዘው አቅጣጫ ነው። እኛ ያንን ማድረግ አንችልም። እኛ የጠየቅነው ፍትህ ይሰጠን። ጓደኞቹ ተፈተዋል። ተመሳሳይ ጉዳይ ተመሳሳይ ክስ ያለባቸው ሰዎች ተፈተዋል። ስለዚህ በዛ አግባብ እነዚህ ሰዎች የመጀመሪያም ያለፈባቸው ምክንያት ይታወቃል፣ እናውቀዋለን። እናንተም ያንን አስረድታችኋል። ሁለተኛው ክስ ግን የመጀመሪያው ክስ ግን በመጀመሪያዎቹ ሰዎች በተፈቱበት አግባብ ይፈቱልን የሚል መልእክት አስተላልፈናል። ግን ምንም ምላሽ የሚሰጠን አካል አላገኘንም።
ሌሎቹ እስረኞች እንደተፈቱት ሁሉ መቶ አለቃ ማስረሻ ሰጤም ከእስር ይለቀቅ ይሆናል የሚል ተስፋ እየጠበቁ መሆኑን ይገልጻል። አቶ ፍታለማው ተሰማ በእስር ላይ የሚገኘው የሌላኛው እስረኛ አቶ አስቻለው ደሴ ያክስት ልጅ ነው። እርሱም እንደ ሌሎቹ እስረኛ ቤተሰቦች የዘመዱን መፈታት ዜና በተስፋ ሲጠባበቅ እንደነበር ይገልጻል።
በደረሰበት ድብደባ ምንም አይነት ሕክምና እስካሁን ድረስም አላገኘም። ሕክምና ተከልክሎ በየጊዜው ቀጠሮ እየተባለ ሕክምና ሊያገኝ አልቻለም። እየተሰቃየ ነው ያለው ልጁ አሁንም ቢሆን በጨለማ ቤት ማለት ነው። ከዛ ውጭ ግን ቤተሰቦቹ ባለቤቱም ያው በችግር ላይ ነው ያሉት። አሁን የእሱ ቤተሰቦች ማለት ነው ባለቤት ትዳር አለው ልጁ የተጎዳው በብልቱ ላይ ጉዳት ደርሶበታል እና በብልቱ ላይ ጉዳት ደርሶበታል እሱን ሕክምና ላገኝ አልቻልኩም። እኔም እንደዚህ ጉዳት ያደረሱብኝ ሰዎች ደግሞ ለፍርድ ይጠየቁልኝ አቅርቡልኝ ነው እያለ ጠየቀ ያለ እሱ አሁን ሕክምና ማግኘት አልቻልኩም ሕክምና እንድታከም አድርጉ እያለ ነው ያለ አሁን ጥያቄው። እኛ የምንጠይቀው ደግሞ በቃ ይህን ነው። ፍትህ ካለ ፍትህ ለሁሉም ፍትህ እንድትሰጠው ሁሉ ለእሱም የጎደለው ፍትህ ለእሱም ፍትህ ይሰጠው፣ ሕክምና የሚያገኝልን ጉዳት ያደረሱበት አካሎችም እንዲጠየቁልን እና እሱ እንዲፈታ ነው እየጠየቅን ያለ ነው።
ሌላው በእስር ላይ የሚገኘውና አባቱ አቶ አስማማው ዋለልኝ ከእስር ይለቀቃል የሚል ተስፋ የነበራቸው እስረኛ አቶ ፍቅረ ማርያም አስማማው ነው። ፍቅረ ማርያም የሰማያዊ ፓርቲ አባል የነበረና ግንቦት ሰባትን ሊቀላቀል ነበር በሚል ተከሶ የታሰረ ነው። ከእርሱ ጋራ በተመሳሳይ ክስ ቀርቦባቸው የነበሩ ሌሎች ተከሳሾች ከእስር ተለቀዋል። አባቱ አቶ አስማማው የልጃቸውን የፍርድ ሂደት በትኩረት መከታተላቸውን ገልጸው የቀረበበት ማስረጃ ስለሌለ መጀመሪያ ሊታሰር አይገባውም ነበር በሚል ይከራከራሉ። ከታሰረም በኋላ ደግሞ ፍርድ ቤቱ በሰጠው ውሳኔ መሰረት ከእስር ሊፈታ ሲገባው እስካሁን መቆየቱ እንዳሳዘናቸው ይገልጻሉ። ለሌላው ሰው የተሰጠ መብት ለእኔም ልጅ ይሰጠው ሲሉ ይጠይቃሉ።
እኔ ልጄ ምንም ፍርድ ቤት ተለይቼ አላውቅም። ስሰማ ምስክርም የተመሰከረበት ያጠፋው ነገር የለም። ከበፊቱም ዝም ብሎ ነው ዳኛ እየፈረደላቸው ነው። አሁንም ምንም የተመሰከረ የለም። ሀቂ እሱ ቂሊንጦ ሲቃጠ የግንቦት ሰባቱ ነን በኮ ተፈርዱ አልቁ አሁን እንደገና ቅሊንጦ ሲቃጠል እሱ ዘዋይ ነው በዛ ተፈርዶበት አብሮት የተፈረዱ ልጆች ተፈተዋል። እሱ ከዛ ነበር ከዘዋይ ነው በግፍ መጥቶ ዝም ብሎ ታስሮ ዝም ብሎ አውዚ መከራ የሚያሳይ እኔ ልጄ ያላግባብ በግፍ ታስሮ እኔ ጧሪ የሌለን እናቱ ደካማ እኔም ደካማ የመጨረሻ ልጅ እሱ ከቤታችን ሆኖ ሊረዳን በር የሚከፍትልን እሱ ነው። በዛሬ አሁን የቢር እንኳን ክፍያና እንትን ተቋርጧል የሚከፍለው የለም እኛ ረጀን አሁን ገባሪም ወደፊት የለንም። በግፍ ነው የታሰረበት ልጄ በአዋጅ ክሳቸው ተሰርዞ ይፈታል ብሎ ሳበቃ እንደገና ለነጥሉ የኔን ልጅ ያስቀረበት ምክንያቱ አይገባኝም።
ኢህአዲግ በሀገሪቱ የተፈጠረውን ቀውስ ለማርገብ በሚል ከታህሳስ አጋማሽ ጀምሮ ለ18 ቀናት የስራ አስፈጻሚ ውይይት ካካሄደ በኋላ ፖለቲከኞችና ሌሎች ሰዎችን ለመፍታት መወሰኑን በቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አማካኝነት ካስታወቀ 5 ወራት ተቆጥረዋል። የፓርቲውና የመንግስቱን ውሳኔ ተከትሎ መግለጫ የሰጡት የቀድሞ የፌዴራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ የማጣራት ስራውን ጨርሰው እስረኞቹን የመፍታቱን ሂደት በ2 ወራት ውስጥ እንደሚያጠናቅቁ ተናግረው ነበር። የኢትዮጵያ መንግስትም ሆነ ገዢው ፓርቲ ኢህአዲግ ከዚህ ቀደም የህሊናና የፖለቲካ እስረኞች በሀገሪቱ እንደሌሉ በመግለጽ ሲያስተባብል ቢቆይም ውሳኔው በተላለፈበት በዚህ 5 ወራት ጊዜ ውስጥ በምህረት በይቅርታ ክሳቸውን በማቋረጥና በአመክሮ ታዋቂ ጋዜጠኞች፣ ፖለቲከኞችና የሃይማኖት መሪዎችን ጨምሮ በሺዎች የሚቆጠሩ እስረኞች ከእስር እየተለቀቁ ይገኛሉ። እስረኞቹ ከእስር የሚለቀቁት በተለያየ ጊዜ በመሆኑ እስካሁን ምን ያህል ቁጥር ያላቸው እስረኞች እንደተፈቱ በይፋ አይታወቅም። ያነጋገርናቸው ጠበቆች እንደሚሉት እስካሁን የቱንም ያህል ቢፈቱ አሁንም ቁጥራቸው የበዛ እስረኞች ከእስር እንዳልተለቀቁ ይናገራሉ። ከእስር የመፈታት መብት ለሁሉም እኩል ሊሰጥ ይገባል በሚል ደንበኞቻቸውን ወክለው ለፍርድ ቤትና ለጠቅላይ አቃቤ ሕግ አቤቱታ ካቀረቡት መካከል አቶ አለልኝ ምህረቱ አንዱ ናቸው። አቶ አለልኝ እስካሁን 200 የሚሆኑ በሽብር የተከሰሱ እስረኞችን ወክለው ፍርድ ቤት ይቀርቡ እንደነበር ገልጸው ከነዚህ ውስጥ 65 እስረኞች ከተፈቱት ተነጥለው እስር ቤት እንደቀሩ ይናገራሉ። ይህ ደግሞ በህገ መንግስቱ በይቅርታና በምህረት አዋጁ መሰረት ተገቢ ያለመሆኑን ጠቅሰው ከሌሎች ጠበቆች ጋር በመሆን አቤቱታ ማቅረባቸውን ይናገራሉ።
የአቤቱታው ፍሬያዊ ጭብጥ መንግስት ቀደም ሲል በታህሳስ ወር እነሱ የራሳቸውን ግምገማ አደረገ ያለው ሁኔታ ለሀገሪቱ ሰላም የሚበጅ አይደለም በሚል የቀድሞ ጠቅላይ ሚኒስትር ታህሳስ 5/2010 ይመስለኛል በቴሌቪዥንም በሬዲዮም ለህዝቡ መግለጫ ሰጡ። የሰጡት መግለጫ የሚለው በጥቅሉ የፖለቲካ እስረኞችንና አንዳንድ ሰዎችን ነው። እንግዲህ አንዳንድ ሰዎችን የሚለው በእኛ በህግ ቋንቋ በልማድ ከፖለቲካ እስረኞች ውጭ በደረቅ ወንጀል የተከሰሱ ብለን ነው የምናስበው። በጥቅሉ የፖለቲካ እስረኞች የሚባሉት ግን ከፖለቲካ ጋር በተያያዘ የሚከሰሱት በብዛት በሽብር ወንጀል የሚከሰሱት ናቸው። ምክንያቱም አንደኛ የሽብርተኝነት አዋጁ በራሱ ከፖለቲካ ጋር በተያያዘ ነው ሽብር ይፈጸማል ብሎ የተደነገገው። በሁለተኛ ደረጃ አቃቤ ሕግም ክሱን ሲያቀርብ የፖለቲካ ዓላማ ይዘው በሚል ግልጽ በሆነ ቋንቋ ፖለቲከኞችን ነው የሚከሰው። ከዚህ አንጻር የፖለቲካ እስረኞች ይፈታሉ ተብሎ ነበር፣ ምህረት ተደርጓል ተብሎ ነበር የተነገረው በጠቅላይ ሚኒስትር አማካኝነት። ነገር ግን እስካሁን ድረስ የዚያ ምህረት ተጠቃሚ አይደሉም በሚል ነው። አፈጻጸሙ በሁለት መንገድ እንደሚፈጸም ነበር በጠቅላይ ሚኒስትሩ የተነገረን። አንደኛው በክርክር ሂደት ላይ ያሉት ክሳቸው እንደሚቋረጥ፣ የተፈረደባቸው ደግሞ ቁርታ እየተደረገላቸው እንደሚለቀቁ ነበር የተነገረው። ሌላ መስፈርት አልነበረም በጠቅላይ ሚኒስትሩ ገለጻ። እንግዲህ የመንግስትን ውሳኔ በቀጥታ የሚያስተላልፉት የሀገሪቱ ከፍተኛውን ስልጣን ጠቅላይ ሚኒስትሩ ናቸው። እዛ በኋላ በጠቅላይ ሚኒስትሩ ያልተገለጸ አዲስ መስፈርት ይኖራል የሚል ግምት የለም። በህግ አነጋገርም ሊኖር አይችልም። ነገር ግን ለዚህ የመንግስት ውሳኔ ተጠቃሚ ያልሆኑት ደንበኞቻችን ክስ መቋረጥ ከተጀመረ በኋላ ወደ 5 ወር ያህል እየደረሰ ነው። አሁን እያነሳ ነው ያለነው አቤቱታ በተለይ ለፍርድ ቤት እያቀረብን ያለነው አቤቱታ የወንጀል ህግ አንቀጽ 230 ምህረት በደረገ ጊዜ ሁሉም እኩል ተጠቃሚ ሆነ ይላል፣ ክርክሩ መቆም አለበት ይላል። ያን መሰረት በማድረግ ፍርድ ቤቶች ልታከራክሩ አይገባም የሚል ነው ወደ ፍርድ ቤት አቤቱታ የምናቀርበው። ጠቅላይ አቃቤ ህግ ደግሞ የመንግስት ውሳኔ ስታፈጽም የዜጎች መብት እኩል መከበር አለበት፣ በኢትዮጵያ ህገ መንግስት አንቀጽ 25 ላይ የዜጎች መብት በቀለም፣ በዘር፣ በሃይማኖት በምንም ሳይከፋፈል እኩል እንደሚጠበቅ ይደነግጋል። በሌላ በኩል ኢትዮጵያ የተቀበለቻቸው ዓለም አቀፍ ህጎች ኢንተርናሽናል ሁማን ራይትስ ዲክሌሬሽን የሚባለው አንቀጽ 7 ላይ እንደዚሁም የሲቪልና የፖለቲካ መብቶች ቃል ኪዳን ስምምነት ይባላል። እሱም እንዲሁ በአንቀጽ 26 ላይ እኩል ጥበቃ ይደረግላቸዋል፣ እኩል ህግ ዋስትና ይደረግላቸዋል ይላል። እነዚህን አላከበርክም እና የቀሩት ተከሳሾች ያለ ምንም ምክንያት ነው እስካሁን ድረስ የክስ ሂደታቸው እየታያለ። በተለይ ከፊሎቹ የተፈረደባቸው ነው አሁንም ጥፋተኛ እየተሰሙ ከዚህ አንጻር መብታቸው እኩል ሊጠበቅ ይችላል በሚል ነው አቤቱታውን እያቀረብን ያለ ነው።
አቤቱታቸውን ለጠቅላይ አቃቤ ህግ በጋራ ያቀረቡት ጠበቆች አቶ አለልኝ ምህረቱን ጨምሮ አቶ ወንድሙ ይብሳ፣ አቶ ሄኖክ አክሊሉና አቶ አዲሱ ጌታ ነው የተባሉ በአጠቃላይ 4 ጠበቆች ናቸው። አቶ ወንድሙ ይብሳ በበኩላቸው በፖለቲካ ምክንያት በሚታወቁም ሆነ በማይታወቁ እስር ቤቶች ታስረው የሚገኙ እስረኞችን ቁጥር ለማወቅ በጣም አስቸጋሪ ነው ይላሉ።
በመላ ኢትዮጵያ ውስጥ ያሉ እስረኞች ይታወቃሉ የምለው እንኳን ሲኛ አሳሪዎቹም የሚያውቁ አይመስልም። ምክንያቱም ለ27 ዓመታት ይታሰሩ ይሞቱ ይኑሩ የማይታወቁ በተለያዩ የፖለቲካ ድርጅቶች አመራር ውስጥ የነበሩ ለምሳሌ እነ መዲ ገመዳ አይነት የኦነግ የሽግግር ጊዜ ባለስልጣን የነበረና መሰለ እሱ ጓደኞች ከዛ ወደዚህም ይህ በጣም በርካታዎቹ በኢትዮጵያ ውስጥ ፎቅ ብቻ አይደለም የተስፋፋው። እስር ቤቶችን በየቦታው በጣም ተጠናክሮ በጣም የተስፋፋ በመሆኑ ቀደም ሲል በኢህአዴግ ውስጥ ይሰሩ የነበሩ ወጥቶ በመጻፋቸውን በቃላቸውን በሚሰጡት መረጃ እዚህ ሀገር ውስጥም ባሉት ከሚታወቁት ህጋዊ እስር ቤቶች ይልቅ በጣም የማይታወቁ እስር ቤቶችም ከመኖራቸው አንጻር ጠቅለል ባለ መልኩ እንኳን እኛ አሳሪዎቹን የሚያውቁ አይመስልም። ወይም ደግሞ የመንግስት አካላት እንደሆኑ በተሟላ በሀገሪቷ ውስጥ ያለውን ታሳሪ ቁጥርና የእስር ቤቱንም ቁጥር ማወቅ በጣም አስቸግራል። ምክንያቱም በኢትዮጵያ ውስጥ ታይቶ በማይታወቅ ሁኔታ የእስር ቤት ብዛት፣ የእስረኛ ብዛት በተለይ በዚህ ከፖለቲካ ጋር የተያያዘ በመሆኑ ማወቁ አስቸግራል። ነገር ግን አሁን እኛ እንኳን እንደ ኦሮሞ ፌዴራሊስት ኮንግሬስ ወይም ደግሞ አሁን ከ2008 ጀምሮ በነበረው እንቅስቃሴ የእኛ ድርጅት በግርግፉ 100% እርግጠኛ ባይሆን በግርግፉ እንኳን ወደ 30-40 ሺህ የሚገመቱ ሰዎች እንደታሰሩ በእርግጥ ከውስጥ የተለቀቁ አሉና ማወቁ በጣም ያስቸግራል የሚል ስሜት ነው ያለን።
ሌላው ጠበቃ አቶ አዲሱ ጌታነህ በወንጀል ህጉ መሰረት በአንድ አይነት ወንጀል እና በአንድ መዝገብ የተከሰሱ ተከሳሾች የአንደኛው ክስ ሲቋረጥ የሁሉም አብሮ ሊቋረጥ እንደሚገባ ጠቅሰው አዲስ ለተሾሙት ጠቅላይ አቃቤ ህግ አቤቱታ ማቅረባቸውን ይናገራሉ።
ሮቡ ዕለት እኛ እንደውም የተወሰኑ ጠበቆቹ ነን በጋራ አንድ አቤቱታ ለጠቅላይ አቃቤ ህግ አቅርበን ነበረ። የአቤቱታው አጠቃላይ ሁኔታ የቀሩ እስረኞች ወይም ያልተፈቱት እስረኞች ህጉንም የተከተለ መንግስትም ደግሞ አደርገዋለሁ ብሎ ቃል በገባው ሁኔታ እያደረገው አይደለም። ምክንያቱም ማንኛውም ጉዳይ በተመሳሳይ ኬዝ እና በተመሳሳይ ወንጀል የተከሰሱ እስረኞች በተመለከተ የወንጀል ህጉም የሚፈቅደው የአንደኛው ሲቋረጥ የሁሎችም እንደሚቋረጥ፣ ህገ መንግስታችንም ሰዎች ሁሉ እኩል ናቸው በሚለው ሁኔታ ለአንደኛው የተለየ መብት ተሰጥቶ ለሌላኛው ደግሞ የሚከለከልበት ሁኔታ ስለሌለ ከህግም መንግስትም ከዚህ በፊት የሀገሪቱን ሰላምና መረጋጋት ለመጠበቅ በሚል ከገባው ቃል ጋር የሚቃረን ስለሆነ መንግስትም ቃሉን ያክብር ህጉንም ያስፈጽም በሚል ለጠቅላይ አቃቢ ህግ አሁን በቅርቡ ለተሾሙት ጠቅላይ አቃቢ ህግ 3 ገብተን ነግረናቸው ነበረ። በእርግጥ በተወሰነ ደረጃ ሊያነጋግሩን ሞክረዋል። ግን በትክክል ማን ማን ቀሩ፣ የእናንተ ጉዳይ የሚመለከተው ማን ማን ነው የሚል የሰዎችን ገልጻችሁ አምጡና እንነጋገርባታለን ብለዋል። በአጠቃላይ የነበረ ሁኔታ እንግዲህ አስቂ ነው። በጥቅሉ መንግስት ሊፈታ የፈለገው ወይም ደግሞ የተናገረው በዚህ ጉዳይ ላይ የሀገሪቱን ሰላምና መረጋጋት ለመጠበቅ በሚል ሁሎችንም የሚመለከት ነው። ግን አፈጻጸሙን በተመለከተ ግን ማስረጃ አለኝ ያላቸውንም ፈቷል፣ ማስረጃ የሌላቸውንም ፈቷል። አሁን እንዲሁም ማስረጃ የሌለባቸው ተቀምጠዋል። ሰው የገደለና ንብረት ያወደመ ይቆያል ነበር ያለው። አሁን ግን ሰው ገደለ ብሎ የከሰሳቸውን ማለት ነው፣ እኔ በክሱ አቀራረብ መሰረት ገለዋል ብሎ የከሰሳቸውን ወይም ደግሞ ንብረት አውድመዋል ብሎ የከሰሳቸውን ፈቷል። በአንጻሩ ምንም አይነት ድርጊት ያልፈጸመ በተመሳሳይ ኬዝ ወይም በአንድ መዝገብ የተከሰሱትንም በእስር ቤት አስቀምጧል እና በገባው ቃልም ሆነ ከህጉ አንጻር ምንም እዚህ ግባ የሚባል ስራ አይደለም መንግስት እየሰራ ያለው።
ቀሪ እስረኞችን በተመለከተም አሁንም ድረስ ጨለማ ቤት በቅጣት ላይ የሚገኙ እስረኞች እንዳሉ አቶ አዲሱ ጨምረው ተናግረዋል።
እንደውም በባለፈው ሳምንት ሰኞ ዕለት የኔን ደንበኞች ለማናገር ይቼ ነበረ። እንደውም ሰሞኑን በተፈጠረ ግርግር እዚሁም የረሃብ አድማና እንደዚሁ ድብደባ ሁሉ የነበረባቸው አሉና ከዞን አንድ ብቻ ወደ ዘዋይ ወደ ዞን 5 ጨለማ ቤትና ወደ ዞን 4 የተወሰዱት 97 ፍረኞች ናቸው ብለውኛል። ከዚህ በሽብር ብቻ የተከሰሱት ማለት ነው። አንደኛው እንግዲህ የነገረኝ ነው የኔም ደንበኛ ዞን 1 ነበር የነበረ ዘመነ ጌቱ ይባላል በለሱ ያናገርኩት ከዞን 1 ወደ ዞን 5 ነው እሱንም የወሰዱት። እንግዲህ በግርግርና እንደዚህ አፈጥራቸዋል ወይም ደግሞ ልታሳምጹ ነበር ተብለው እንኳን ከዞን 1 ወደ ዞን 1 ተቀልሏቸዋል በሽብር የተከሰሱት ቅሊንጦ ማለት ነው። ከዞን 1 እንኳን ወደ ዘዋይ ወደ ዞን 5 እና ዞን 4 የተወሰዱት 97 ናቸው። እና እንግዲህ በዚህ ቁጥር እንኳን እንግዲህ ረምሻ አርታነሳሱ ነበር የተወሰዱት 97 ከሆኑ ሌሎቹም እና ምን ያህል ናቸው የሚለውን መገመት አዳግትም። በጣም ብዙ ስረኛ ናቸው እንደነገሩኝ ከሆነ በጣም ከፍተኛ ቁጥር እንዳለ ነው የነገሩኝ። ነው ይሄን ያህል ቁጥር ነው ባይባልም ማለት ነው።
በሌላ በኩል ይህ ዘገባ እስከተጠናቀረበት ድረስ እስረኞች ከእስር እየተለቀቁ ሲሆን ቤተሰብና ጠበቆቻቸው ግን አሁንም በብዛት ይቀራሉ ሲሉ አቤቱታ ማቅረባቸውን ቀጥለዋል። በሌላ በኩል በሽብር ወንጀል ተከሶ ከአምስት ቀናት በፊት ከእስር የተለቀቀው አቶ ቶሎሳ በዳዳ በየእስር ቤቶቹ በጣም ብዙ እስረኞች ይገኛሉ ሲል ለአሜሪካ ድምጽ ተናግሯል። በቅርቡ የተሾሙት የፌዴራል ጠቅላይ አቃቢ ሕግ አቶ ብርሃኑ ጸጋዬ መንግስት በቀሪ እስረኞች ላይ የሚሰጠውን ውሳኔ በተመለከተ ምላሽ እንዲሰጡን የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።